Tú te quedabas.
የባለብዙ ቀለም ሐሳቦች መናሪያ ረጅም ያብሩነት ኮዳና
ጋፒና ቪኦኤ ያዲሱ ትውልድ ድምጽ ሰላም ጤናስጥልኝ እንደምናመሻችሁ ጋፒና ቪኦኤ ከአሜሪካ ድምጽ ዋሽንግተን ዲሲ የእሁድ ምሽት መርሃ ግብሩን ጀምሯል። ለዛሬ ልክ እንደ ሁልጊዜ ሁሉ በሳምንት ውስጥ ከተደመጡና ያነቃቃሉ ብለን ካሰብናቸው መርሃ ግብሮች መካከል ይዘንላችኋል። ፕሮግራሙን በመምራት ኤደን ገረመው ከአቀናባሪያችን ኤልያስ አስማረ ጋር በመሆን እያስተናገድኳችሁ አመሻለሁ። አብራችሁን ሁኑ። የሬዲዮ ጋዜጠኛው ኤለሙ ደጀኔ በአፋን ኦሮሞ የስፖርት ጋዜጠኝነቱ ይታወቃል። ነገር ግን በግሮሮ አካባቢ ከደረሰበት አስከፊ ህመም የተነሳ ላለፉት ጥቂት የማይባሉ ወራት ስራውን መስራት አልቻለም ነበር። ይሁንና አሁን ላይ ሙሉ ለሙሉ ባያገግምም ከነህይወት ወጣቶች መማር ይችላሉ፣ ወደ ስራ መመለስ አለብኝ ብሎ ስላሰበ መመለሱ ሰምተናል። ናኮር መልካ በዚህ ዙሪያ ዘገባ አለው።
ድሮ ያኔ ልጅ ያለ እግር ኳስ እየተጫወተ ማደጉና የስፖርት ዜናዎችን አዘውትሮ ማዳመጡ የስፖርት ጋዜጠኛ እንዲሆን ከፍተኛ ጉጉት እንዳሳደረበት ይናገራል። ጋዜጠኛ ኢላሙ ደጀኔ ይህንን የልጅነት ምኞቱን ለማሳካትም የሁለተኛ ደረጃ ትምህርቱን ባጠናቀቀ ጊዜ አዲስ አበባ ዩኒቨርሲቲ የመግባት እድል ሲገጥመው የጋዜጠኝነትና ተግባቦት ትምህርት ክፍልን በመግባት ትምህርቱን መከታተሉንና ሙያውንም የነጻ አገልግሎት በመስጠት እንደጀመረ ይናገራል። ኢላሙ
በርማታጋት ሱማት ኮንማ ጆርናሊዝምን ኮሙኒኬሽን ኢዘን ጆይንግ ጉዴሰን ቦዲ
የጋዜጠኝነትና ተግባቦት ትምህርት ክፍል ገብቼ ሙያውን በመማር ከድሮም ጀምሬ ወደምወደውና ወደምመኘው ሙያ ገባው ማለት ነው። ከአዲስ አበባ ዩኒቨርሲቲ ስንመረቅ የነበረው የስራ ዕድል በጣም ጠባብ ነበር። ቶሎ ስራ ማግኘትም አስቸጋሪ ነበር። እኔ ግን ለሙያው ፍላጎት ስለነበረኝ በኢትዮጵያ ብሮድካስቲንግ ኮርፖሬት የኢትዮጵያ ሬዲዮ አፋን ሮሞ ፕሮግራም ላይ ለአንድ አመት ገደማ በአፋን ሮሞ በስፖርትና ሌሎችም ወቅታዊ ጉዳዮች ላይ ያለ ክፍያ ሳገለግል ነበር። በወቅቱ ያገኘሁት ክፍያ ቢኖር የስራ ልምድ ነው። ከዛም ፋና ብሮድካስቲንግ ኮርፖሬት ኤፍቢሲ ውስጥ ወደ 3 አመት ከ6 ወር ገደማ ሰራሁኝ ብሏል። ለአምስት አመት ገደማ የመንግስትና ግል መገናኛ ብዙሃን ውስጥ በስፖርትና ሌሎች ወቅታዊ ጉዳዮች ላይ ሲሰራ ከቆየ በኋላ ከሌሎች ሙያ አጋሮቹ ጋር በመሆን የራሱን አየር ሰዓት ከፊንፊኔ ኤፍኤም 92.3 በመውሰድ ድሬ ስፖርት የተባለውን የተመረጡ የሀገር ውስጥ የአፍሪካና የአውሮፓ የእግር ኳስ ጨዋታዎችን በሬዲዮ የሚተላለፍ ጥንቅር መጀመሩን የገለጸው ኢላሙ በመሃል የገጠመው የጤና እክል ግን ለተወሰነ ጊዜም ቢሆን ከሚወደው ሙያ አለያይቶት እንደነበር እንዲገልጻል።
ዋንቱንደምተው ኮርማታ ወከንሞ ዋና ጉፉን መጥተው ይነቦ
ሁሉም ነገር ፈተና ወይም እንቅፋት ይኖረዋል። በሙያ ውስጥ ካለው ፈተና ለመጀመር ከተፈለገ በግል ስትሰራ ስፖንሰር የሚያደርግ ድርጅት ለማግኘት በጣም ከባድ ነው። ይሄንን በቁርጠኝነት እየሰራንበት ፕሮግራሙ እንዳይቋረጥ ማድረግ ችለን ነበር። በመሃል ግን ከአቅም በላይ የሆነ ችግር ገጥሞኝ ነበር። እሱም መሰለ የጤና ችግር ነው። አንገቴ ላይ ወጥቶ በነበረው ባድ ነገር የቀዶ ጥገና ህክምና በማድረግበት ወቅት በተፈጠረው የህክምና ስህተት የድምጽ መፍጠሪያ ወይም ደግሞ ቮካል ኮርዴ ላይ ጉዳት በመድረሱ ለተወሰኑ ወራት በጭራሽ መናገርም አልችልም ነበር። ነገር ግን ከጥቂት ወራት በኋላ ተሽሎኝ ተመልሼ አሁን ሬዲዮ ላይ በስፖርታዊ ጉዳዮች ላይ ትንታኔ በመስጠት እየሰራሁ እገኛለሁ። ነገር ግን ለሁለት አመት ገደማ ድምጼ በጥሩ ሁኔታ ስለማይሰማ ከአየር ሞገድ ርቄ ነበር። የቀዶ ጥገና ህክምናው ካከናወንኩኝ ሁለት አመት ሊሆነኝ ሁለት ወራት ብቻ ናቸው የቀሩት ብሏል። ምንም ያህል በሬዲዮ ሲሰማ የእግር ኳስ አፍቃሪ የድሬ ስፖርት ታዳሚዎችን ያስደምም የነበረ ድምጽ ቢጠፋም አሁንም ቢሆን እግር ኳስን በመተንተን ወደ ዝግጅቱ ተመልሼ እየሰራው ነው ብሏል ኢላሙ። ከሁለት አመት በኋላም ወደ ዝግጅቱ በመመለሱ የተሰማውን ስሜት ገልጿል።
አገፍቶኒ ከኛ ማቲ ከኛ ዳ የሮዋዬ ነው ያፈቶ
አድማጮቻችን ቤተሰቦቻችን ስለሆኑ አብዝተው ይጨነቁልኝ ነበር። በታመምኩ ጊዜም ሲጸልዩልኝ እንደነበር ነግረውኛል። በአሁኑ ሰዓትም ከጥቂት ወራት ወዲህ የእግር ኳስ ትንታኔ እየሰጠሁ እገኛለሁ። በአድማጮች በኩል ሲሰጡ የነበሩ ሀሳብ አስተያየቶች ትልቅ ሞራል ነው በውስጥ የፈጠሩት። ይበልጥም ተጠናክሬ እንድሰራ አስችሎኛል ብሏል። የጤና ባለሙያዎች ወደ ሌላ ሀገር ሄዶ ቢታከም በተሻለ ሕክምና የቀድሞ ያ ውብ ድምፁ ሊመለስ እንደሚችል ቢጠቁሙትም ለአሁኑ ያሰበበት ነገር አለመሆኑን ጠቁሟል። ድምፅ አልባ ሆኜ በምልክት ከሰዎች ጋር የተግባባሁበት ሁኔታም ተፈጥሮ ስለነበር አሁን ያለሁበት ተስፋ ሰጪ ነው፣ የወደፊቱ ከዚህ የተሻለ ይሆናል ብያምናለሁ ሲል ገልጿል። ወጣቱ የስፖርት ጋዜጠኛ ለወጣቶች ባስተላለፈው መልእክትም ቁርጠኛ ሆኖና ጠንክሮ መስራት የስኬት ሁሉ መጀመሪያ ነው ብሏል።
ዋና ያደም ዘነገል ማንጋው ዳፍሞ ተርጋጌስቶኮ እንይበርባጭሶ ኩታኖራ።
አንድ ወጣት ያሰበውን ነገር ለማሳካት የሚያስፈልገው ቁርጠኝነት ነው። ገንዘብ ማጣትና ሌሎችም ችግሮች ሊኖሩ ይችላሉ። አንድ ወጣት ቁርጠኝነትና ትግስት ካለው ግን የማይታለፍ ፈተና የለም። እኔ ለምሳሌ ድምጼ ላይ ችግር ተፈጠረ ብዬ በዛው ስራውን አልተውኩም ወይም ሙያ አልቀየርኩም። በትንተናና በተለያዩ ዘመናዊ መገናኛ ብዙሃን በመስራት አላማዬን ከግብ ለማድረስ እችላለሁ ብዬ አምናለሁ። ወጣቶችም ተስፋ ሳይቆርጡ ከሰሩ ሁሌም አማራጭ አለላለሁ ብሏል። ኢላሙ ከሙያ አጋሮቹ ጋር በመሆን የስፖርት ዝግጅቱን በማስፋትና የማህበራዊ መገናኛ ዘዴዎችን በመጠቀም በላቀ ጥራትና አማራጮች ጥንቅሩን ለአድማጮቹ ማድረስ እንደሚቀጥልም ለጋቢና ቪኦኤ ተናግሯል። ለአሜሪካ ድምጽ ናኮር መልካ ካምቦ።
ዘይ ከአሜሪካ ድምጽ ዋሽንግተን ዲሲ የሁድ ምሽት መሰናዷችንን ያዳመጣችሁ ያላችሁት። ኢትዮጵያ ውስጥ ልዩ ፍላጎት ያላቸውን ተማሪዎች አካተው የሚያስተምሩ ጥቂት ትምህርት ቤቶች ባለባቸው የትምህርት መርጃ መሳሪያዎችና የሰለጠኑ ባለሙያዎች እጥረት ምክንያት በቂ ድጋፍ አይሰጡም። ጉዳዩ ያሳሰበው ሴንተር ፎር ፋሚሊ ሰርቪስ የተሰኘ ሀገር በቀል በጎ አድራጎት ድርጅት በኢትዮጵያ መደበኛ ትምህርት የሚያስተምሩ ሁሉም መምህራን ልዩ እንክብካቤ የሚያስፈልጋቸውን ህጻናት መለየትና ድጋፍ ማድረግ ይችላሉ በሚል ስልጠና መስጠት ጀምሯል። ስመኝሽ ቆየ ስልጠናውን ኮንሰዱ መምህራንና የሴንተር ፎር ፋሚሊ ድርጅት ተወካይን አነጋግራ የሚከተለውን አሰናድታለች።
በኢትዮጵያ የመጀመሪያ ዘመናዊ ትምህርት ቤት በሆነው ዳግማዊ ምኒልክ አንደኛ ደረጃ ትምህርት ቤት ማየት የተሳናቸው፣ መስማት የማይችሉ፣ የመናገር እክል የገጠማቸው፣ የአይምሮ ዝግመት ያለባቸውና ሌሎች የሚታዩና የማይታዩ የአካል ጉድለት ያጋጠማቸው ህጻናት ተካተው ይማራሉ። ሆኖም ትምህርት ቤቱ ባለው አቅም ለተማሪዎቹ እንደየፍላጎታቸው ድጋፍ ሊያደርግ ቢሞክርም በቂ የትምህርት መርጃ ቁሳቁስና የሰለጠነ የሰው ኃይል ባለመኖሩ ተማሪዎች የሚገባቸውን ትኩረት ላያገኙ እንደሚችሉ በትምህርት ቤቱ ከ11 አመታት በላይ ልዩ ፍላጎት ያላቸውን ህጻናት በማስተማር ያገለገለችው ሳራ ነጋሽ ትገልጻለች።
ትምህርት ቤቱ ይደላቸው ማለት የተማሪ ቁጥርና የነሱ የመደገፍ ላይ ትንሽ ክፍተት አለ ማለት ነው። ልዩ ፍላጎት ያህል ከመረጡ መምህራን ላይ እሺ ይቀርባል ተከታትለሽ ማለት ነው። ጊዜ ሰጥቶ የመስጠት ላይ እሱ ላይ ክፍተት አለ። ረጅም ሰዓት ሰጥቶ ማለት ነው ኖርማል ሳብጀክታቸውን 45 ደቂቃዋን ከሰሩ በኋላ ለእነሱ ተጨማሪ ጊዜ ሰጥቶ በምን አይነት ልንደግፋቸው እንችላለን የሚለው እሱ ላይ ክፍተት አለ።
ሳራ ባሳለፍነው ሳምንት ሴንተር ፎር ፋሚሊ ሰርቪስ የተሰኘው ሀገር በቀል ድርጅት በትምህርት ቤቱ ለሚገኙ መምህራን ልዩ ፍላጎት ላላቸው ተማሪዎች የሰጠውን የግንዛቤ ማስጨበጫ ስልጠና ከተከታተሉ 40 መምህራን መካከል አንዷ ናት።
በሳብጀክት በልዩ ፍላጎት ግራጁዌት ሲያደርግና በሳብጀክት ሲሄድ ተመሳሳይ አይደለም ያለው የአደጋገር ሁኔታ። ሳብጀክት ላይ ልዩ ፍላጎት ላይ ግን ተጨማሪ ጊዜ ሰጥተን የሚለው ነገር ላይ ሂደት ላይ አለ። ያንን ነገር እንዲያስታውሱት የማነቃቂያ እንዲሆናቸው ነው ጠናም እንዲሰጥ ያደረግነው። ከዚያ ወዲህ ደግሞ ለውጦች አሉ። አሁን በስፒች ቴራፒ የሚያስፈልጋቸውን ተማሪዎች መምህራኖች ናቸው ራሳቸው ከዚያ ስልጠና በኋላ ሊመርጡ እንደሚቻል እችኛ በዚህ ልክ ክፍተት አለ በዚህ መደገፍ አለባት ለርኒንግ ዲዛይን ስንሆን ግን በዚህ መልክ እንደደግፋቸው የሚል ነገር ያሁን ሰንድሮሞችንም እንደዚህ በየትኛው መልክ እያሉ መምህራን እንዲያወጡልን ድጋፍ አድርጓል።
አስራት እርገጤም በዚሁ ዳግማዊ ምኒልክ አንደኛ ደረጃ ትምህርት ቤት ከ10 ዓመት በላይ ልዩ ፍላጎት ያላቸውን ተማሪዎች በማስተማር ያገለገለች ሲሆን ልዩ ፍላጎት ያላቸውን ተማሪዎች መርዳት የሚያስችል ስልጠና ለመደበኛ መምህራን መስጠቱ ያለውን ጥቅም እንዴት ገልጻለች?
የልዩ ፍላጎት ባለሙያና መምህራኖች ይለያያል። የልዩ ፍላጎት ባለሙያ ከፈተክት ጀምሮ እስከ ዲግሪ ማስተርስ ድረስ የልዩ ፍላጎት ትምህርት ነው የተለጠነው። ሌሎች መምህራኖች ለምሳሌ ማስና መምህር፣ አማርኛ መምህር ብቻቸው ማለት አንድ ኮርስ ብቻ ሊሆን ይችላል። በዛ ያ የልዩ ፍላጎት ትምህርት ይወስዱ። አሁን ተቀምጠው ያለችን እንድንሆን ያ የልዩ ፍላጎት ባለሙያ የወሰደውን ስልጠና እነዛም እንዲፈለጥኑ እነዛም ፈልጥነ ክፍላቸው ያለውን ተማሪ እንዴት ነው መለየት ያለብኝ?
ሴንተር ፎር ፋሚሊ ሰርቪስ መምህራን ትኩረትና እንክብካቤ የሚያስፈልጋቸውን ህፃናትና ወጣቶች እንዴት መለየት ይችላሉ? ምን አይነት እገዛስ መስጠት ይጠበቅባቸዋል? በሚል መነሻ ሐሳብ ያዘጋጀው ስልጠና ምን ላይ ያተኮረ እንደሆነ በሙያዋ ነርስ የሆነችውና በድርጅት ውስጥ ስልጠናውን በማስተባበርና በማሰልጠን የምታገለግለውን ፍቅርተ ሲሳይን ጠይቀናታል።
ስልጠናው ያተኮረው በተለምዶ የሚታወቁ ልዩ ፍላጎት ያላቸው ልጆች አሉ። በተለይ የሚታይ ያለማየት፣ ያለመስማት፣ እጅ እግር አለመኖር አይነት የሚታዩ አካል ጉዳተኝነቶች አሉ። አብዛኛው መምህራን የሚታየውን ነገር ላይ ብቻ ነው የሚሉት። ብዙ አይነት ዲዛቢሊቲዎች እንዳሉ ኢንተሌክቹዋል ዲዛቢሊቲ በመጨመር እነዚያን ነገሮች እንዲህ አይነት ምልክት ያላቸው ልጆቻቸውን ወይም ተማሪዎቻቸው እንዴት አድርገው መለየት እንደሚችሉ በትክክል ችግራቸውን ተረድተው ልዩ ፍላጎት ከሚያስፈልጋቸው መሀል ሊሆኑ እንደሚችሉ በማሰብ በምን መልኩ መምህራን ሊረዷቸው እንደሚችሉ ላይ ነው።
በዚህ ለልዩ ፍላጎት ላላቸው ልጆች ድጋፍ ከማድረግ አንጻር በተለይ ትምህርት ቤቶች አካባቢ በዋናነት የሚያጋጥሙት ችግሮች ምንድን ናቸው? ተማሪዎች የሚደርስባቸው ተግዳሮት
አንድ ቅድም ከጠቀስኩልሽ አንጻር መምህራኖች ወላጅም ማህበረሰብም የትምህርቶች ማህበረሰብ ሊረዳቸው አለመቻሉ አንደኛው ችግር ነው። ሁለተኛ ደግሞ ፋሲሊቲ ችግሮች አሉ። ከትምህርት ቤቱ ከኮምፓውንድ ጀምሮ የትምህርት እቃዎች አቅርቦት ላይ ይህን መግባባት ነው። ለምሳሌ መስማት ሳናቸው ልጆች ሰል ከተወሰኑ መምህራኖች ያንን ቋንቋ ሚችሉ ይህም እዚ ኖርማል ተማሪዎችን ያህላችሁ ልትን ስለዚህ የሚፈልጉትን ነገር እንኳን ጠይቀው ተግባቶ ኮሚኒኬት አድርገው ማግኘት የማይችሉበት ሁኔታዎች በጣም የአዌርነስ ችግር ኢንዲዲያደስ መስል ችግሮች ያጋጥማቸው።
እንግዲህ ስልጠናው የተሰጠው በዳግማዊ ምኒልክ አንደኛ ደረጃ ትምህርት ቤት ለሚያስተምሩ መምህራን ነው እና ትምህርት ቤቱ
ለምን ሳይሆን እኩል እድል ይኖረን በሚለው እና ኢኳል ኦፖርቹኒቲ ለሁሉም በሚለው እነዚህ ልዩ ፍላጎት ያላቸው ልጆች ኦፖርቹኒቲ ከሰጧቸው ልዩ ፍላጎት ከማያስፈልጋቸው ልጆች ጋራ እኩል ተወዳዳሪ ሆነው ውጤታማ የሚሆኑበትን ያችን ዓለም መፍጠር ወይም ያችን ሀገር መፍጠር ነው ትልቁ ጉላችን ማለት ነው። በልዩ ፍላጎት ማ ይሄ ተሳክቶ ነው ያስመሰል።
ሴንተር ፎር ፋሚሊ ሰርቪስ በሚኒሊክ አንደኛ ደረጃ ትምህርት ቤት የጀመረው የስልጠና መርሃ ግብር እስከ አመቱ መጨረሻ እንደሚቀጥል ፍቅር ተነግራናለች። አመቱ ሲጠናቀቅም ከአዲስ አበባ ትምህርት ቢሮ ጋር በመመካከር ስልጠናው ወደ ሌሎች ትምህርት ቤቶች እንደሚስፋፋም ጠቁማናለች። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
Mm-hmm.
ጋቢና ቤ ከአሜሪካ ድምፅ ዋሽንግተን ዲሲ መደመጥን ይቀጥላል። ከኮቪድ-19 የተጠቁና በጽኑ የታመሙ አፍሪካውያን በሌላው የዓለም ክፍል ካሉ ታማሚ ጋር ሲነጻጸር የመሞት እድላቸው ከፍተኛ መሆኑን የአፍሪካ የኮቪድ-19 የጽኑ ህሙማን ላይ የተደረገ ጥናት አመላክቷል። ጥናቱ ኢትዮጵያን ጨምሮ በ10 የአፍሪካ ሀገራቶች የተካሄደ ሲሆን በኢትዮጵያ አርማውር ሃንሰር ምርምር ተቋም በጥናቱ ላይ ሰፊ ሚና ተጫውቷል። ይሄ ጥናት በቅርቡ ዘላንሴት በተሰኘው የህክምና መጽሔትም ላይ ታትሟል። ጥናቱን በተመለከተ የአርማውር ሃንሰር የምርምር ኢንስቲትዩት ዳይሬክተር የሆኑትን ዶክተር አበበ ገነቱን አነጋግሬያቸው ነበር። ዶክተር አበበ ገነቱ ተቋማቸው ስለሚሰጣቸው ግልጋሎቶች ከሚያብራሩበት ውይይታችን ይጀምራል።
እንግዲህ የአርማውር ሃንሰን የምርምር ኢንስቲትዩት በማሳጠር አህሪ እንለዋለን። አህሪ የባዮሜዲካል እና ክሊኒካል የሚባሉ የምርምር አይነቶችን በህክምና ውስጥ ለክሊኒካል ሰርቪስ ወይም በሽተኛን ለማከል የሚጠቅሙና በፊት ደግሞ ክትባትና መድኃኒት በመስራት እና በመመራመር ላይ አተኩሮ የሚሰራ ድርጅት ነው። በ1962 ዓ.ም ነው የተመሰረተ። በዋናነት ስጋዶ በሽታ ላይ ምርምር ለማድረግ ከዛ ከጥቂት አመታት በኋላ ግን ከስጋር የተጋሪ የሳምባ በሽታ ወይም ቲቪ የምንለውን እና ሌሎችም ተላላፊ የሆኑ በሽታዎች ምርምር ስናደርግ ቆይተናል። እስከ 1996 ዓ.ም ድረስ መንግስታዊ ያልሆነ ድርጅት ነበረ። በ1996 ዓ.ም ግን ሙሉ በሙሉ ወደ መንግስት ተዛውሮ በአለርት ሆስፒታል ውስጥ የምርምር ክንፍ ሆኖ ለ12 ዓመታት ቆይቷል። በ2008 ዓ.ም በሚኒስትሮች ምክር ቤት በአዋጅ ራሱን የቻለ የምርምር ኢንስቲትዩት ሆኖ ከጤና ሚኒስቴር ካሉ 7 ኤጀንሲዎች ሆኖ ተቋቁሟል። ሲቋቋምም ግልጽ የሆኑ ኃላፊነቶችና ተግባራት ተሰጥተውታል። እነዚህም የክሊኒካል ምርምር ማድረግ፣ የባዮሜዲካል ምርምር ማድረግ በክትባትና መድኃኒት ዙሪያ፣ የክሊኒካል ሙከራ ማካሄድ፣ አዲስም ይሁኑ ነባር የክሊኒካል ሙከራ በበሽተኞች ላይ እንዲያደርግ ኃላፊነት ተሰጥተውታል። ምርምር ያደርጋል። እንዲሁም ደግሞ በአሁኑ ሰዓት በካንሰር ላይ የተለያዩ ምርምሮች እናደርጋለን። ከምርምር በተጨማሪ የድህረ ምረቃ ትምህርትን እንዲደግፍ ኃላፊነት ተሰጥቶታል። በራሱ ዲግሪ ባይሰጥም ከተለያዩ ዩኒቨርሲቲዎች ተመዝግበው ኮርሳቸውን አጠናቀው ምርምር ስራ የሚሰሩ ሰዎችን የምርምር መድረክ ያዘጋጃል፣ ላቦራቶሪ ያዘጋጃል፣ የምርምር አማካሪ ያዘጋጃል። የምርምር ተቋማችን በኮቪድ-19ን ከመቋቋም አንጻር የተለያዩ ስራዎችን ሲሰራ ቆይቷል። ከእነዚህም ውስጥ የመጀመሪያው እንግዲህ ለምርምር ለረጅም ዓመት ስንጠቀምባቸው የነበሩ ላቦራቶሪዎች እና የተመራማሪ የሰው ኃይል ስለነበረን ኮቪድ-19 ወደ ሀገራችን ሲገባ ከኢትዮጵያ ህብረተሰብ ጤና ኢንስቲትዩት ላቦራቶሪ ቀጥሎ ሁለተኛው የመመርመሪያ ላቦራቶሪ ሆኖ ተቋቁሟል። ከዚህ በፊት ለሌላ ጉዳይ ስንጠቀምባቸው የነበሩ ላቦራቶሪዎችን በማሻሻል ለኮቪድ-19 ምርመራ አድርገናል፣ ተቋቁመናል። ከዚህ በተጨማሪ በተለያዩ የሀገሪቱ ክፍሎች የሚገኙ ላቦራቶሪዎች ኮቪድ-19ን ለመመርመር በሚያደርጉት ጥረት የተለያየ ድጋፍ አድርገናል። በተለይ የሰው ኃይል በተለያዩ ሙያዎች የሰለጠኑ የሰው ኃይል ስለነበረን ብዙ ላቦራቶሪዎችን ደግፈናል።
እንግዲህ አሁን መነሻችን የሆነው ይሄ ዘላንሴት የተሰኘው የሕክምና ጆርናል ወይም ደግሞ መጽሔት ላይ በወጣው ምርምር የተነሳ ነው። በዚህ ምርምር ላይ በጽኑ የታመሙ አፍሪካውያን ከሌላው ዓለም ክፍል ካለው በተለየ መልኩ የመሞት እድላቸው ከፍተኛ መሆኑን ያሳያልና የምርምሩ ይዘት ምን ይመስላል እና እዚህ ድምዳሜ ላይስ የተደረሰው በምን ምክንያት ነው?
እንግዲህ አሁን በቅርብ በላንሴት መጽሔት ላይ የታተመው ጥናታችን አፍሪካን ኮቪድ-19 ክሪቲካል ኬር አውትካምስ ይባላል። በአፍሪካ ጽኑ ህሙማን ውስጥ የገቡ በሽተኞች ለማገገም ወይም ለመባባስ ምክንያቶች ምንድን ናቸው የሚል ጥናት የሚደረግበት ነው። በ10 የአፍሪካ ሀገሮች ነው ጥናቱ የሚደረገው። በጽኑ ህሙማን ውስጥ የገቡ በሽተኞችን ክትትል በማድረግ የሚሰራ መልቲ ሴንተር ፐርስፔክቲቭ ኦብዘርቬሽናል ስተዲ የሚባል አይነት ነው። 10 ሀገሮች ሰሜን፣ ከምስራቅ፣ በደቡብ እና ከምዕራብ በሁሉም አቅጣጫ ከአፍሪካ ሀገሮች ምርምር የተደረገ 54 ሆስፒታሎች ተካተዋል። ከነዚህ 54 ሆስፒታሎች ውስጥ 7 ሆስፒታሎች ኢትዮጵያ ውስጥ ያሉ ሆስፒታሎች በዚህ ጥናት የተካተቱ ናቸው። እነዚህም እንግዲህ ቅዱስ ጴጥሮስ፣ ቅዱስ ጳውሎስ ሆስፒታል፣ ፓትሮሎክ ሆስፒታል፣ ኤካ ኮፌዴ አዲስ አበባ ሲሆን ሌሎቹ ደግሞ ደብረ ብርሃን ሆስፒታል፣ ሐዋሳ ሆስፒታል እና ግና ሆስፒታል ናቸው። እነዚህ 7 ሆስፒታሎች ያሉ ጥሩ ህሙማን በአጠቃላይ ወደ 797 የሚሆኑ ከዚህ ጋር በተገናኘ ለምርምር የተጠቀምባቸው በሽተኞች ናቸው። ይህም እንግዲህ በአጠቃላይ ግን በአፍሪካ ያለውን መሪነት የመሪነት እየሰራ ያለው ዩኒቨርሲቲ ኦፍ ኬፕ ታውን ሲሆን ኢትዮጵያ ውስጥ ካለውን ደግሞ አህሪና ጤና ሚኒስቴር ነው። እንግዲህ ዋናው አላማችን የዚህ ጥናት አላማ በኮቪድ-19 ምክንያት ህሙማን ውስጥ ክፍል ውስጥ የገቡ ሰዎች ለመዳን የሚያስፈልጋቸው ነገር ምንድን ነው የሚለውን ወይም ደግሞ ወደ ሞት የሚያደርሳቸው ምክንያቶች ምንድን ናቸው የሚለውን ማወቅ መፈለግ ነው። ከሁለት አንጻር፣ አንደኛ ካለው ግብዓት አንጻር ገምግመናል። ግብዓት በእቃ ሊሆን ይችላል፣ ሰው ኃይል ሊሆን ይችላል። ሁለተኛ ደግሞ የበሽተኛው የራሱ ሁኔታ፣ የበሽተኛ ሁኔታ ህሙማን ውስጥ የገባ በሽተኛ ምን ሲሆን ነው በተሻለ አገግሞ የሚወጣው፣ ምን አይነት በሽተኞች ናቸው በሞት የሚዳረጉት የሚለውን የተወሰኑ የተለያዩ ተጋዳኝ በሽታዎችን በመገምገም በእነዚህ ነው እንግዲህ ዋናው አላማችን ለማጥናት የፈለግነው እና ጥናቱን ያካሄድ ነው። ጥናቱን ያካሄድ ነው ከግንቦት 2012 እስከ ታህሳስ 2013 ዓ.ም ነው። እንግዲህ በምርምሩ ከዚህ በፊት ምርምር መጽሔት ላይ ያልታተሙ ወይም የማናውቃቸው መረጃዎችን ማግኘት ችለናል። ከእነዚህ መረጃዎች ዓለም ላይ በዓለም አቀፍ ደረጃ በአማካኝ ከታየው በላይ ብዙ ሰዎች ህሙማን የገቡ የአፍሪካ በሽተኞች የበለጠ ለሞት የተዳረጉ እንደሆኑ ለማወቅ ተችሏል። ከዛ በፊት ግን ወደ ጽኑ ህሙማን እንዲገቡ ሪፈር ተደርጎ ከመጡት ውስጥ ግማሹ ብቻ ናቸው ድሉን አግኝተው ወደ ጽኑ ህሙማን ውስጥ የገቡት። እንግዲህ ከዚህ ከተሳተፉት የአፍሪካ ሀገሮች በአጠቃላይ ሲታይ እና አንዱ ግኝት ነው እና ቅድም እንደሞከርኩት በዓለም አቀፍ ደረጃ በአማካኝ ጽኑ ህሙማን ውስጥ የገቡ ሰዎች 31% ህይወታቸውን ያጣሉ። ነገር ግን በዚህ ጥናት ያገኘ ነው አፍሪካ በአማካኝ 48%ዎቹ ለሞት ይዳረጋሉ ማለት ነው። ከዚህ በተጨማሪ ሌሎች ሀገሮች ላይ እንደተገኘው እድሜያቸው እየጨመረ በሄደ ቁጥር ህይወታቸው የማለፉ ሁኔታ እየጨመረ እንደሚሄድም ታይቷል። ስለዚህ የጥናት በአጠቃላይ የሚያሳየው ምንድን ነው? በአፍሪካ ውስጥ ምንም እንኳ የበሽታው በአጠቃላይ ገዳይነት ዝቅተኛ ቢሆንም ጽኑ ህሙማን ውስጥ ከገቡ ግን የመሞት እድላቸው ከሌላው ዓለም በተለየ ከፍተኛ መሆኑን አሳይተናል። እንግዲህ
እስቲ እሱ ነገር ምናልባት ግልጽ ላይሆን ስለሚችል አሁን መጨረሻ ላይ ተናገሯት በአፍሪካ የበሽታው ገዳይነት የቀነሰው ለምንድን ነበረ ከጽኑ ህሙማን ከመግባታቸው በፊት?
እሱ እንግዲህ በእሱ ማጥናት ያስፈልጋል። አሁን እኛ ከምናጠናቸው የእኛ የምርምር ተቋም ከሚያጠናቸው ጥናቶች አንዱ ይሄ ነው። ምንድን ነው አፍሪካ ውስጥ ይሄ ማይልድ የሚባለው ወይም ደግሞ በጣም ጽኑ ህመም የማያመጣው አይነት ወይም የአፍሪካ ኮቪድ-19 የሚይዛቸው አፍሪካውያን ወደ ጽኑ ህሙማን የማይሄዱበት ምክንያት ለምንድን ነው የሚለውን እንግዲህ የተለያዩ መላምቶች አሉ። እነዛን መላምቶች በማጥናት ላይ እንገኛለን። የጥናቱ ውጤት ሲያልቅ እንግዲህ ይፋ እናደርጋለን ማለት ነው። ግን አሁን ባለው ሁኔታ ጽኑ ህሙማን ከገባ ግን አንድ ሰው ከሌላው ዓለም በተለየ ሁኔታ ለመሞት ከፍተኛ እድል አለው ማለት ነው። የመሞት እድል አለው።
ከዚህ የጥናት ውጤት በመነሳት ምን አይነት ድምዳሜዎችና ጥቆማዎች ላይ ነው የተደረሰው?
አሁን እንግዲህ ዋናው የሚነግረን ነገር ነው አፍሪካውያን ራሳቸውን ከኮቪድ-19 መጠበቅ አለባቸው። ምንም እንኳ ማይልድ የሚባለው አይነት ህመም ቢበዛም ጽኑ ህሙማን ውስጥ ባገኘ አንድ ሰው የመትረፍ እድሉ ዝቅ ያለ ስለሆነ ጽኑ ህሙማን እንዳይገባ መከላከል አለብን ማለት ነው። አንደኛ። ሁለተኛ ጽኑ ህሙማን ውስጥ የሚያስፈልገን የሰው ኃይል ከሞላ ጎደል ቢሟላም የሚያስፈልጉት የህክምና መሳሪያዎች ግን አሁንም በጣም ዝቅተኛ እንደሆኑ አሳይቷል። ስለዚህ የጽኑማን ህክምናችንን ኳሊቲውን መጨመርና የሚያስፈልጉ ግብዓቶችን ማሟላት እንደሚያስፈልግ አውቀናል። እንግዲህ ቅድም እንዳነሳው ይሄን ጥናት የመጨረሻው የጥናት ተሳታፊ የተሳተፈው በታህሳስ መጀመሪያ ነው። ስለዚህ ከታህሳስ መጀመሪያ አሁን እስካለንበት ግንቦት ድረስ የተለያዩ ስራዎች ተሰርተው በሁሉም አፍሪካ ሀገሮች በሚባል ሁኔታ መሻሻል አለ የጽኑማን ህክምና። ስለዚህ አሁን ይሄን ጥናት ደግመን ብንሰራው ምን ያህል እንደተሻሻለ ያሳየናል። ስለዚህ ምን አየን ማለት ነው? የጽኑማን ህክምና ክፍልን በማሻሻል ምን ያህል ሰውን ከሞት መታደግ እንደሚቻል ያሳየናል ማለት ነው። ያሰብነው ጥናት አሁን በዚህ 2013 ዓመተ ምህረት መጨረሻ ይሄን ለማጥናት አስበናል። ሁለተኛው ከዚህ አሁን ኦሬዲ አጥንተን ካሳተምነው ውስጥ የኢትዮጵያ በሽተኞች የሚመለከተውን ብቻ ለብቻ ተተንትኖ ለጤና ሚኒስቴር ይፋ ይደረጋል ማለት ነው። ይሄ አሁን ያጠናነው የጥናት ውጤት ለጤና ሚኒስቴር ገቢ ተደርጓል። ያም የሆነው ምንድነው? ይሄን ውጤት በመመልከት የተለያዩ የፖሊሲ አቅጣጫዎችን እና የህክምና ሁኔታዎችን ጤና ሚኒስቴር እንዲከተል እናደርጋለን። ይሄ እንግዲህ
እሺ፣ አመሰግናለሁ ዶክተር። አድማጮቻችን ከኛ ጋር ስለነበራችሁ ቆይታ እያመሰገንን የእሁድ ምሽት መሰናዷችን እዚህ ላይ ፈጸምን። በነገው ምሽት በመደበኛው መርሃ ግብር እንድንገናኝ እየጋበዝኩ እዚህ ላይ የምሰናበታችሁ ኤደን ገረመው በመስተንግዶ፣ ኤልያስ አስማረ በቅንብሩ፣ በፕሮግራሙ አርቶቱ ሰለሞን አባተ ከመላው የአሜሪካ ድምፅ ባለሙያዎች ጋር በመሆን ነው። ደህና እደሩ።
Awesome.